voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የህመሙን ሁኔታ ከሰማሁ በኋላ ብዙም ሳይቆይ ነው ይህን ድንገተኛ ነገር ጉብዳ የሰማሁት። ለመድ አዝማድ የሌለበት ሉት እሱም ሳያውቀው እንደዛ እንደሚሆን አይጠረት እንደት ማሸለቡ ምን እናደርጋለን?
በጣም ያስቸግራል ለመግለጥ። ምክንያቱም የሰው ልጅ የማይችለውን ነበር አሴ የሚችለው። በእውቀት ላይ የተመሰረተ ድፍረቱ ነው።
አሰፋ ጫቦ እንደ ጸሐፊ፣ እንደ ህግ ምሁር፣ እንደ ተመራማሪ፣ እንደ ፖለቲከኛ ያ ሁሉ እንደተጠበቀ ሆኖ አሰፋ ትልቁ ሚናው የሚታየውና ዛሬም ተደጋግሞ ይሄ ወጣቱ ክፍል የሚያይለት ሶሻል ክሪቲክ ወይም ማህበራዊ ተቺ መሆኑ ነው።
በቅርቡ ከዚህ ዓለም በሞት ስለተለዩት አንጋፋ የፖለቲካ ሰው ጸሐፊና የህግ ባለሙያ አሰፋ ጫቦ ህይወትና ስራ ዝክር የተወሰዱ ድምጾች ናቸው።
የሰማችኋቸውም የሟቹ አቶ አሰፋ ጫቦ ወንድም አቶ እሸቱ ጫቦ ከለንደን፣
ወዳጆቻቸው የቀድሞ የማስታወቂያ ሚኒስትር ሻለቃ ግርማ ይልማ ከዋሽንግተን ሲያትል፣
አቶ ዩሱፍ ያሲን ከኖርዌይ ኦስሎ ናቸው። ሰፋ ባለው የማስታወሻ ወቅት ታገኟቸዋላችሁ።
ባለፈው አርብ በመላ ኢትዮጵያ የተከበረው 76ኛው የነጻነት በዓልና
የአራት ኪሎ ሚያዝያ 27 የነጻነት ሐውልት በስሩ ያሰባሰባቸው ቅርሶች
በአዲስ መስኮት በምሽቱ የራዲዮ መጽሔት ታሪክ ቅኝት መልከት እናደርጋለን።
የሥነ ግጥምና የሙዚቃ ወጎችም ይዘናል። ሌሎች የመጽሔት መሰናዶዎች
የፕሮግራም ሜኑ ወይም ዝርዝሩ ማስተዋወቁን እዚህ ላይ ገታ አድርገን
የአክብሮትና የናፍቆት ሰላምታውን እናስቀድም።
እንደምን ከረማችሁ? እንዴት ሰነበታችሁ? ከእሁድ ሚያዝያ 29 2009 ዓመተ ምህረት የራዲዮ መጽሔት ቁም ነገር አዘልና አዝናኝ ቅንብሮች ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ፣ ንጉሡ ታምሬ እያቀነባበረልን እስከ ዝግጅታችን ፍጻሜ ከምሽቱ አራት ሰዓት ድረስ አብሮን ይቆያል።
የሰዓቱ የዓለም ዜና ይቀድማል።
ተመልሰን እንመጣለን።
እንዳትሄዱ።
ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በሶማሊያ የታችኛው ሸበሌ ክፍለ ግዛት የአልሸባብ መሪና ሶስት ግብረአበሮቹ ባሪ የምትባል መንደር አቅራቢያ በተካሄደ ጥቃት መገደላቸውን የሶማሊያ መንግስት አስታውቋል። የአልሸባብ መሪው ሞአሊን ኦስማል አብዲ በዲል የሚባል መሆኑን የሶማሊያ መንግስት ገልጿል። የማስታወቂያ ሚኒስቴሩ ባወጣው የመንግስት መግለጫ የአልሸባቡ መሪ የተገደለው ሀገሪቱ የብሔራዊ ጸጥታ ኃይሎች ከትናንት በስቲያ አርብ ባካሄዱት ጥቃት መሆኑን አስታውቋል። የሶማሊያ መንግስት እንዳለው የአልሸባብ መሪው ባዲል መገደሉ ቡድኑ በታችኛው ሸበሌ የሚያካሂደውን እንቅስቃሴ በከፍተኛ ደረጃ ያሽመደምድበታል። ይህ ጥቃት ለሀገራችን ጸጥታ በያዝነው ትግል አንድ ምዕራፍ አስመዝግቧል ብሏል የሶማሊያ መንግስት። በባሪው ጥቃት ዩናይትድ ስቴትስ ተካፍላ እንደሆነ የሶማሊያ መንግስት በመግለጫው የተናገረው ነገር የለም። ይሁን እንጂ አርብ ዕለት ዩናይትድ ስቴትስ በዚሁ በተባለው አካባቢ በባሪ አካባቢ ከሶማሊያ ጦር ሰራዊት ጋር ሆኖ የማማከርና እገዛ ስምሪት ላይ የነበረ የባህር ኃይል ወይም ሲል የአየር ወለድ የባህርና የምድር ጦር ወታደር መገደሉን ይፋ አድርጋ እንደነበረ የሚዘነጋ አይደለም። የቦኮ ሀራም ጽንፈኞች የለቀቋቸው 82 የቺቦክ ተማሪ ልጃገረዶች ዛሬ እሁድ ዋና ከተማዋ አቡጃ ደርሰዋል። በዓለም አቀፍ ቀይ መስቀል ኮሚቴ በትዊተር ባሰራጨው ፎቶግራፍ ላይ ልጃገረዶቹ በሚወስዳቸው ሄሊኮፕተር ለመሳፈር ሰልፍ ይዘው ሲጠባበቁ ታይተዋል። አይሲአርሲ ልጃገረዶቹን ያጓጓዘው ከወገንተኝነት ነጻ በሆነ አመቻች ሚና መሆኑን አስታውቀዋል። ተማሪዎቹ ዛሬ ከሀገሪቱ ፕሬዚደንት ሙሐማዱ ቡሃሪ ጋር ተገናኝተው የመነጋገር እቅድ እንደነበረም ተገልጿል። ዛሬ የተለቀቁት ልጃገረዶች ከሶስት ዓመታት በፊት ቺቦክ ከምትባለው ቻድና ናይጄሪያ ወሰን አጠገብ የምትገኝ ከተማ ቦኮ ሀራም ከጠለፋቸው በርካታ ልጃገረዶች መሀል ናቸው። ቦኮ ሐራም ልጃገረዶቹን መልቀቁን የናይጄሪያ መንግስት ዛሬ ቀደም ብሎ አረጋግጦታል። የፈረንሳይ ህዝብ ፕሬዝዳንታዊ ምርጫው ድምጽ ሲሰጥ ውሏል። የእጩዎቹን የምርጫ ዘመቻ ብዙ ፈረንሳዮች በሀገራቸው ታሪክ ታይቶ የማያውቅ አጨቃጫቂና ዘለፋ የበዛበት ሲሉ ሲገልጹት ከርመዋል። የዛሬው ምርጫ ያቺ ሀገር በዓለም አቀፋዊነት ወይም ግሎባላይዜሽን ጎዳና መዝለቋን ወይም ከአውሮፓ ህብረት ተገንጥላ የራሷን አዲስ አቅጣጫ ተቀይስ እንደሆነ የሚለይ እንደሆነ እየተነገረ ነው። በዛሬው ሁለተኛውና የመጨረሻው ምርጫ አህጉራዊ ህብረቱን የሚደግፉት ከግራ ቀኝ መሃል አቋም አራማጁ የኢኮኖሚ ሚኒስትሩ ኢማኑኤል ማክሮን ብሔርተኛና ጸረ መጤዋ ማሪን ለፔን ጋር ሲወዳደሩ ውለዋል። ከድምፅ አሰጣጡ ቀደም ብሎ በቀረቡ ግምገማዎች መሰረት ማክሮን በ63 ከመቶ የህዝብ ድጋፍ 37 ከመቶ ድጋፍ የያዙትን ለፔንን ሲመሩ ነበር። ሰሜን ኮሪያ የጠላት ተግባር ሲፈጽም ያገኘሁት ስትል የገለጸችውን አንድ ሌላ የዩናይትድ ስቴትስ ዜጋ ማሰሯን ይፋ አድርጋለች። ኪም ሆንግ ሶንግ ትናንት ቅዳሜ በቁጥጥር ስር መዋሉን የገለጸው የሰሜን ኮሪያ የዜና አገልግሎት ሰውየው ከፒዮንግያንግ የሳይንስና ቴክኖሎጂ ዩኒቨርሲቲ ይሰራ የነበረ ነው ብሏል። ዩናይትድ ስቴትስ በጉዳዩ ላይ እስካሁን አስተያየት አልሰጠችበትም። ይህ ሰው መታሰሩ ከተረጋገጠ በሰሜን ኮሪያ መንግስት ቁጥጥር ስር ላይ ያለ አራተኛ አሜሪካዊ ነው የሚሆነው። ዜናው አበቃ።
ዝግጅቱ የራዲዮ መጽሔት ለቁም ነገርና መዝናኛ
ዕለቱ እሁድ ቀኑ ሚያዝያ 29 2009 ዓ.ም
አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ራዲዮ መጽሔት የጊዜ ሰሌዳ መሰረት ታዲያ
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ኢትዮጵያዊ ነኝ አርነት የጥቁር ምድር አርማ ልዕልና የጥቁር ክብር ማማ የጥቁር ደም የጥቁር ዘር የጥቁር ብቃይ ከጥቁር አፈር አንደበት የፍስሐ ቃል ፋና ወጊ የጥቁር ቀንዲል አብሳሪ የጥቁርን ልዕልና የጥቁርን ድል ምንጭ የሰው ልጅ ዘር ግኝት ማተም የጥቁር ሕዝብ እሴት ማተብ የሰው ልጆች እምነት የክርስቲያን የእስላሙ የይሁዲው ቤት ኢትዮጵያዊ ነኝ ነጻነተ ኦሪት
የዘር ሐረግ የማይጠልፈኝ የጎሳ ጥር ያልከለለኝ የጥላቻ ግንብ ያልጋረደኝ የቋንቋ ገመድ ያላሰረኝ እበላባይነት ያልጠፈረኝ የንዋይ ፍቅር ያላዞረኝ የሕዝብ ሕመም የሚያመኝ የወገን መከራ የሚያስጨንቀኝ አብሮነቴ የሚያኮራኝ ኩሩ ዜጋ ኢትዮጵያዊ ነኝ።
ጀግንነት የአያት የቅድመ አያት ማዕዘን የነጻነት ድንጋይ ሐውልት ቀደምት የጥቁር ሕዝብ ተምሳሌት አብሮነት የመቻቻል ደሴት ጮራ የፀሐይ ብርሃን ንጋት ቡራኬ የእግዚአብሔር ስጦታ ኅብስት ሐውልት የተስፋ ምድር ታሪካዊ ቅሪት ምንጭ የጥቁር አባይ ጅረት ጥቁር አልማዝ የኅብረ ብሔር ውበት ኢትዮጵያዊ ነኝ የጥቁር ሕዝብ ጉልላት
ቀናኢ ለነጻነቴ ሟች ለቃል ለእምነቴ ኢትዮጵያዊ ነኝ ብቃይ የጥቁር ዘር ከጥቁር ምድር ከጥቁር አፈር
ብቃይ ከጥቁር አፈር የጥቁር ደም የጥቁር ዘር
አርነት የጥቁር ምድር አርማ የሰው ልጅ ምንጭ የታሪክ ማማ ኢትዮጵያዊ ነኝ የጥቁር ሕዝብ ተምሳሌት ትናንት ዛሬም ወደፊት አሁን ኢትዮጵያዊ ነኝ ኢትዮጵያዊ ነኝ። የካቲት 22 ቀን 2009 ዓመተ ምህረት
ኢትዮጵያዊ ነኝ ታዋሻ ያደረጉለትን ጠቅሰው ለድል ቀን መታሰቢያ የሆነች ግጥማቸውን ያደረሱን የፈረንሳዊ የራዲዮ መጽሔት ቤተኛ አስራደው ናቸው። መጠን አድርገን ያነበብናት አስራደውን እናመሰግናለን።
የሁድ ሚያዝያ 29 2009 ዓመተ ምህረት ዝግጅታችን ተጀምሯል። አድማጮች የምሽቱም የሳምንቱ የሆነውን ምርጥ ዜማ እናስከተል።
ኢትዮጵያ
ድምጻዊው ቴዲ አፍሮ ኢትዮጵያ ድምጻዊው ቴዲ አፍሮ እንዳቀነቀነው በሙዚቃው ጋችን ኋላ ላይ መለስ እንላለን።
መልካም አሁን አድማጮች ወደ ምሽቱ ሰፋ ያለ ውይይት ወደ መታሰቢያው ዝግጅት ዳላስ ከተማ በሚገኘው የፓርክላንድ ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ73 ዓመታቸው በቅርቡ ነው ከዚህ ዓለም በሞት የተለዩት።
በቀዳማዊ ኃይለ ሥላሴ ዘመነ መንግስትና በተከተለው የወታደራዊ ደርግ አስተዳደር በሕግ አማካሪነት፣ በአውራጃ አስተዳዳሪነትና በተለያዩ የመንግስት መስሪያ ቤቶች ኃላፊነት አገልግለዋል።
በየካቲት 1971 ዓ.ም በፖለቲካ ሳቢያ ከ10 ዓመት በላይ ታስረው ነበር። ከእስር ከተፈቱ በኋላም በ1983 በተቋቋመው የሽግግር መንግስት የፓርላማ አባል በመሆን አገልግለዋል።
በሰላ ማህበራዊ ሂሳቸው፣ ባንደበተ ርቱዕነታቸው እንዲሁም የትረካ ቃና በተላበሱ አጻጻፋቸው ይታወቃሉ።
አወዛጋቢ የፖለቲካና የታሪክ ነክ ርዕሰ ጉዳዮች ላይ ጭምር ፊት ለፊትና በግልጽ በመናገር በመጻፍም ይታወቁ ነበር።
በ1950ዎቹ በፖሊስና አርምጃው ጋዜጣ ጎጃም ተነቀለ በሚል ርዕስ ታትማ ወጣች አንዲት የቀደመች መጣጥፋቸው ጨምሮ
በተለያዩ ጊዜያት በጋዜጦችና በመጽሔት ታትመው ለንባብ ያበቋቸውን የጽሑፍ ሥራዎቻቸውን ባሰባሰቡ አድናቂዎቻቸው አማካኝነት ከአንድ ዓመት በፊት የትዝታ ፈለግ በሚል ርዕስ የመጀመሪያ መጽሐፋቸው ለህትመት በቅቷል።
ላለፉት ከ25 በላይ ለሚሆኑ ዓመታት በስደት እዚህ በዩናይት ስቴትስ ውስጥ ኖረዋል።
ሐሳባቸው ከአገራቸው ያለመለየቱን ሁሌም ቀልባቸው ትተውት ከመጡት አገር መሆኑን ይናገሩም ነበር።
መላልሰው ስለ ጻፉለትና እኔን የቀረጸኝ ይሉት ስለ ነበረው ስለ ተወለዱበት አካባቢ ደቡብ ኢትዮጵያም ትውስታ ያነሳሉ።
ኑሯቸው አሜሪካ፣ ሕልማቸው ከዚያ ከ50 ዓመታት በፊት ትተውት ከመጡት ቀዬ መሆኑንም ይናገራሉ።
በቅርቡ ከዚህ ዓለም በሞት የተለዩት አንጋፋ የፖለቲካ ሰው፣ ጸሐፊና የሕግ ባለሙያ
አሰፋ ጫቦ ይባላሉ።
ዜና እረፍታቸውን ተከትሎም
ለብዙዎች የህልፈታቸው ድንገተኛነትና ማንነታቸው ኢትዮጵያውያንን በያሉበት ሲያነጋግር ሰነበተ።
የትዝታ ፈለግ በሚል ርዕስ ቀደም ብለን የጠቆምነው ባለፈው ዓመት ለንባብ የበቃው መጽሐፋቸው ሐሳብ ቆስቋሽ ወጣቱን ደራሲ እንዳለጌታ ከበደንና
ይጠበቅ የነበረው ሌላው መጽሐፋቸው የህትመት ብርሃን ለማየት ይበቃ ዘንድ አቶ አሰፋ ጋር ይመላለስ ከነበረው እሱም ደራሲ ነው ዘነበ ወላ ጋር
በተለይ በስነ ጽሑፍ አስተዋጽኦአቸው ላይ ያተኮረ ውይይት በባህልና ማህበረሰብ ፕሮግራማችን አስተናግደናል።
በቃላችን መሰረት ዛሬ በራዲዮ መጽሔት ፖለቲካና ከአስር ዓመታት በላይ እስር ላይ ያሳለፉትን ጨምሮ ሕይወትና ሥራዎቻቸው እንዘከራለን።
ለመሆኑ አሰፋ ጫቦ ማን ናቸው?
የውይይቱ ተሳታፊዎች
ሻለቃ ግርማ ይልማ የቀድሞ የኢትዮጵያ ባህል ሚኒስትር ከሲያትል፣
አቶ እሸቱ ጫቦ ታናሽ ወንድም ከለንደን፣
አቶ የሱፍ ያሲን ከኖርዌይ ኦስሎ ናቸው። እንግዶቻችን እናመሰግናለን። እንግዶቻችን ለጊዜያችሁ በቅድሚያ እናመሰግናለን። የሐዘኑ ስሜት ዛሬ በተለይ የተለየ ስሜት ሊፈጥር የሚችል ሁኔታ አለ። ለእናንተም ለወዳጆቻችሁ መጽናናትን እንመኛለን። በቅድሚያ ፕሮግራማችን ከሚተላለፍበት ሁለት ቀናት አስቀድመን ዛሬ አርብ ላይ ሆነን ይህን ውይይት በመናደርግበት በዚህ ሰዓት የአቶ አሰፋ ጫቦ የቀብር ስነ ስርዓት በአዲስ አበባው መንበረ ጸባዖት ቅድስት ስላሴ ቤተክርስቲያን ተፈጽሟል። ውይይታችን ከሐዘን ስሜት ይልቅ ለስራቸው የሚገባውን ክብር ለመስጠት የአቶ አሰፋ ጫቦን ሕይወትና ስራ ለመዘከር ነው። አቶ እሸቱ ከእርስዎ ልጀምር። ወንድሞን አቶ አሰፋ ጫቦን እስኪ ያስታውሱ። መጨረሻ ጊዜ የተነጋገራችሁበት የተገናኛችሁበት ከሱ ብንንደረደር።
በቅርቡ ያገኘሁት ከወር ተኩል በፊት ቀደማ በስልክ ነው። በአካል ከተገናኘን ቆየት ብሏል። ብዙ
በስልክ ባገኟቸው ጊዜ የጤንነታቸው ሁኔታ ምን ይመስል ነበር? ታመው ነበር? በሕክምና ላይ ነበሩ? ከማረፋቸው አንድ ወር ቀደም ብሎ ሲያገኟቸው
በጤንነት በኩል ያለ ነገር ስጋትም ይሁን ሀሳብ አልነበረም። በጣም በሰላም ነው እየተነጋገር ነው። ያው የተለመደ ድምፅ እሱ ነበር እንጂ ሌላ የሚያሳስብ ነገር አልነበረም። በግልጽም በሌላ መልክ
ባነጋገሯቸው ጊዜ የጤና ስጋት አልነበረም። ግን ይሄ ለህልፈት ያደርሳል የሚባል ሁኔታ ባይሰጋ እንኳን ከዛ በኋላ ስለ ጤንነታቸው አሳሳቢነት የሰሙበትን ሁኔታ ሲያስታውሳሉ፣ እሳቸውን ባያናግሩም ከማለፋቸው በፊት በጠና መታመማቸውን ሆስፒታል መግባታቸውን ሰምተው ነበር።
የህመሙን ሁኔታ ከሰማሁ በኋላ ብዙም ሳይቆይ ነው ይህን ድንገተኛ ነገር ዱብዳ የሰማሁት።
አጭር ጊዜ ነበረ መታመማቸውን በማወቁና በማለፋቸው መካከል።
ሁለት ቀን አይሞላም፣ አንድ ቀን ተኩል። እሁድ ሰማሁ፣ ሰኞ በዚህ ሆነ። ምን ማድረግ ይሻላል? አሞታል ሲባል ዜኔ ካለሁበት ከለንደን ወንድሜ መላኩ ቤታቸው ሮጦ ለመድረስ ሀሳብ ነበረው። እኔም በዛ ሀሳብ ተስማምተን አሞታል ሐኪም ቤት ሲባል አጠገቡ ሶስት ሲነፈልግ ተነስቶ ሄደው መላኩ አግኝቶት እርሱ ለመመለስ ነበር፣ ግን አልሆነም።
አዝናለሁ።
መቀበል የሚከብድ አይነት ድንገት ነው። እንግዲህ ነገሩም የወጣው በስተ መጨረሻ ነው የተሰማ። ብዙም እዛም ሆነ እዚህ ያለ ሰው የሰማው በመስማትና በቱ መካከል የጊዜው ቅርበት አጣይ ነው። ግን ምንድን ነው መሆን የሚቻለው? የሚከብደውን ነገር መቀበል ነው። እንዳልተሰቃየ ነው ተስፋ የማደርገው። ትርፍ አለመስቃየቱ በአንድ መልኩ ይኸው እንግዲህ መጎጎን ሞት የለውም፣ ግን አጓጉል ስልፍ ተሰቃይቶ ዘመድ አዝማድ የሌለበት ዙት እሱም ሳያውቀው እንደዛ እንደሚሆን ጠረጥ ድንገት ማሸለቡ እንግዲህ ምን እናደርጋለን? ሊመርም መቀበል ነው። የሚከብድ ነገር ነው። በጣም የሚያስቸግር ነው።
ድንገተኛነቱ ሀዘኑን የበለጠ ከባድ ያደርገዋል። ማስታሞ ሲሆን በመንፈስም ዘጋጀት ውድል ይኖራልና እረዳለሁ። ወደ ኋላ ሄደን ስለ አቶ አሰፋ ጫቦ አንዳንድ ነገሮችን እንነጋገራለን። ሻለቃ ግርማ ይልማ፣ አቶ አሰፋ ጫቦ በጣም ወዳጆ መሆናቸውን ተረድቻል። የልጅነት ገጠመኞቻችሁ ትምህርት ቤት ገና ታዳጊ ልጆች ያላችሁ ጭምር ነው እና እስኪ እርሶም ይንገሩን ዜና እረፍታቸውን የሰሙበትን ከዚያ ቀደም መቼ እንዳገኟቸው ጨምረው።
ከሳምንት በፊት ይሆናል አሴን ያገኘሁት። ስለ ህመሙ ነግሮ ነበር። ጉንፋን ነበር ያለኝ። አሴ ምንም ነገር ለመቀበል ዝግጁ ነው። አሁን እሸቱ እንደተናገረው ምንም መራር ነገር ቢደርስበት የመቋቋም የመቻል ስጦታም ብቃትም ነበረው። እና ጉንፋን ነው የያዘኝ። እኔ ወንድሜ ለጉንፋን ጄን አልሰጥም ነበር ያለኝ። እና ከዚያ ከሁለት ቀን ከሶስት ቀን በኋላ ተሻለ ወይ ብዬ ለመጠየቅ ስደውል ስልኩን አያነስ። ደጋግሜ ደወልኩ መልእክት ተውኩ። እና ከዚያ ምንም ነገር አልተገኘም። እንደ እኔው ደውለው ያጡት ሰዎች ከዲሲ ደወሉልኝ። ሐኪም ቤት መግባቱን ሰማን። ከዚያ በአጭር ጊዜ ውስጥ ህይወቱ ማለፉን ነው ያወቅነው። እና ጉንፋን በአሴ በእውነት በጣም የረቀቀ ሰው ነበረ። እና ይህ ጉንፋኑንም አቃሎ ነበር የሚያየው። ግን የሚመጣበትንም ነገር ለመቀበል እጅግ በጣም ዝግጁ፣ በመንፈስ የተዘጋጀ፣ በጣም የረቀቀ አእምሮ፣ ንጹህ አእምሮ፣ በእውነት ብሩህ አእምሮ ነበረው። እና እንደዚህ ነው የአሴን መታመም እና ማለት የሰማሁት።
እንደ ሻለቃ ግርማና አቶ እሸቱ ሁሉ እርሶንም እስኪ ተመሳሳይ ጥያቄ ላንሳለት። በርቀትም ቢሆኑ ያሉት ኦስሎም ቢሆኑ ግንኙነታችሁ የቀጠለ ይመስለኛል። እስኪ ሌሎች ሀሳቦችን እናቆይና ህልፈታቸውን እንዴት ሰሙ? ቅርብ ጊዜ አግኝተዋቸውስ ነበር? በስልክ በኢሜይልም በተለያዩ መንገዶች?
አዎ፣ ደጋግመን እንገናኝ ነበረ፣ በስልክም በኢሜይልም በዚህ በፌስቡክም በሚጽፋቸው ነገሮች፣ አንዳንድ ጊዜ በሌላ መስመርም እጽፍለታለሁ። ነገር ግን ያው አንድ ወር ይሆናል እንደዚህ ጠፍቶብኝ ነበረ እና አንዳንድ ሰዎችን እየጠየቅኩ ነበረ። ሰውዬ በዚህ በንትኑን ማይም አይጽፍም የለም አልኩና እኔም ራሴ የመደዋወል ሲጀምር አይመልስም። ሞስት ፕሮባብሊ ያልኩት ወይም እንደዚህ እረፍት ፈልጎ ይሆናል፣ ከዚህ በፊትም አንድ ጊዜ ጠፍቶብን ስለነበረ እንደዛ ይሁን ወይ ብዬ ነው እኔ ያልኩትና አሁን እሸቱ ባለው መሰረት እዛ ለንደን ያለው መላኩ ጌታቸው እስር ቤት አብሮ የነበረ ልጅ ነው። እሱ ደውሎ ነው እንግዲህ አሞታል፣ ሰምተሃል ወይ? ትንሽ እንትን ያለ ነገር ይመስላል አለ። እኔም ሪሊ ሲሪየስሊም አልወሰድኩም። እንግዲህ እንደዛ ትንሽ አሞታል በሚል መልክ ነበረና ከዛ በኋላ ቀጥታ ያው ሌላ ህልፈቱ ነው የተነገረኝ።
አቶ አሰፋ ብዙ ጊዜ በተለምዶ በስራ ምክንያት በቀረብም ስለምንልጋሽን ማለት ይቀናናል። ሻለቃ ወደ እርሰው ጋር ልምጣ። ቀደም ሲል የአቶ አሰፋን ማለፍ በተመለከተ ስለ ህልፈቱ፣ ስለ ህመሙ ሁኔታ ነበር የተነጋገራችሁት። በሩቁ እንደምሰማ በጣም ቅርበት አላችሁ። ነፍሱን ይማርና የስራ ባልደረባዬ እርሶም የሚያውቁት እሸቱም እሱን ነገር ያነሳ ነበር በህይወት እያለ እንደዚህ ብዙ ቅርበት እንደነበራችሁ። አሰፋ ጫቦ ማን ነው? እስቲ ለአድማጭ እንዴት አድርገው ይገልጹታል?
አሰፋ ጫቦን መግለጽ እጅግ በጣም ያስቸግራል። እንዳልከው ከእሸቱ ተፈራና ከአሰፋ ጫቦ ጋር ኮከበ ጽባ ትምህርት ቤት ነበር። ከዚያ በፊት ነው ከአሰፋ ጋር የተዋወቅ ነው። በ1952 ዓመተ ምህረት ይመስለኛል። አሁን ወደ 57 ዓመት ነው። ስምንተኛ ክፍል እንፈተን ነበር። እኔ የምማረው ሲዳሞ በወቅቱ ደራሳ አውራጃ ይባል የነበረ በኋላ ጌዲዮ አጼ ነበር የምማረው። እሱ ሻሸመኔ አጼና ወር ትምህርት ቤት ነበር የሚማረው እና ሻሸመኔና ዲላ የጋሞ የወላይታ የጉራጌ መናኸሪያ ናቸው። ከወላይታ ወይም ከጋሞ ይሆናል አንድ ጎበዝ ተማሪ አለ፣ ብዙ ነገር ያውቃል። ስለዚህ ለፈተና ከእሱ ጋር ብትገናኝ ይሻላል ብሎ አንድ ወላይታ ጓደኛዬና ወንድሜ ባሳው አመቴ የሚባል ነገረኝ። ከዚያ ተገናኘን። እኔ ሻሸመኔ ሄጄ የቆዩ የጥያቄ ወረቀቶችን አሰባስበን ተመካክረን እኔ ወደ ሲላስመለስ እንደ አጋጣሚ ሁለታችንም የሳይማር ያስተማረንን ህዝብ ለማስተማር መምህራን ማሰልጠኛ ነበር የመረጥ ነው። በዚያን አመት ደግሞ ኮከበ ጽባ አራት አመት የመምህራን ማሰልጠኛ ኮርስ ይዘጋጅ ስለነበረ ሁለታችንም ከፍተኛ ውጤት ስላመጣን የተገናኘ ነው ሰልጥነን መምህር ለመሆን ነበር። እሱ እስከ አስረኛ ከተማረ በኋላ እኔም እንደ አጋጣሚ እኔ የት ድረስ መሄድ እንደምፈልግ አላውቅም። ከሁላችንም ከክፍለ ሀገር ስለመጣን መኖሪያም ስላልነበረ ቤት ፈልገን አንድ ቤት ነው ለሁለት አመት የኖር ነው እስከ 54 አመተ ምህረት ድረስ። በ54 እሱ ሲቪል አቪዬሽን ለመግባት ፈለገ። ሌላም ከባሌ መጣ አብሮን የሚኖር ጀንበሩ ከበደ የሚባል ወንድም ነበር። ሶስታችንም ለመፈተን የሄድን ሲቪላይዜሽን ጀንበሩ ከበደና አሰፋ ጫቦ አለፉ በፈተና። እኔ ማለፍ አልቻልኩም። ተመልሽ ወደ ኮከበ ጽባ መጣው። አሴ የወጣበትን ቦታ የሚያከብር ጋሞነቱ የሚቆራ በኢትዮጵያዊነቱ የሚቆራ በሰውነቱ የሚቆራ የመጣበት ምንጩ ብሔረሰቡ አገሩ ዜግነቱ ኢትዮጵያ የሰው ልጅነቱ የማይጋጭበት የተስማሙለት ሲናገር የሚያምርለት ሲጽፍ የሚደምቅለት ድንቅ የሆነ የኢትዮጵያ ልጅ ነበር።
በጣም ጥሩ አገላለጽ ነው። አሰፋን በቅርብ እናውቀዋለን። ስሜቱን መግለጽ ያሰበውን መናገር የማይፈራ ያመነበትን ነገር በትክክል የሚናገር በየሉኝታ ያልታሰረ ሰው ነው። እርስዎ ከገለጹት በላይ መግለጽ አልችልም።
ሻለቃ ግርማ እርስዎ ጋር እንቆይ። በተለይ ከትምህርት ጋር በተያያዘ አብራችሁ በምትኖሩበት ጊዜ የሚነገሩ ታሪኮች አሉ፣ በመጽሐፉም የተነሱ ሌሎች በቅርበት የሚያውቋችሁም የጠቀሷቸው። ኮሌጅ በገባችሁ ጊዜ አቶ አሰፋ ጫቦ 4 ልጆች ነበሯቸው። ሲቪል አቪዬሽን የሙሉ ሰዓት ስራ ይሰሩ ነበር። የሙሉ ሰዓትም ተማሪ ነበሩ። ይሄ ሁሉ ሆኖ ግን በከፍተኛ ውጤት ነበር የተመረቁት። በጣም ጎበዝ፣ ብዙም ያነበቡ፣ ጠንካራ ሰራተኛ ብለው ነው ወዳጆቻቸው የሚገልጿቸውና እስኪ ይንገሩን ያን ጊዜ የወጣትነት የልጅነት ጊዜ የቤተሰብ ኃላፊነትን ትምህርትና ስራን በአንድ ጊዜ ይዞ በዚያ ላይ ከፍተኛ ውጤት ማምጣት የሚያስችል ችሎታ እስኪ ይግለጹት።
አድማጮች፣ የማስታወሻ ውይይቱ አልተቋጨም፣ ቆየት ብለን እንመለስበታለን።
አሁን ከቴዲ አፍሮ አዲስ ስልቶች ይህን የምትሰሙትን ሌላ ምርጥ ዜማ ጅባ እንበል።
Mare, 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 mare
ናይ በፍቅር እስከ መቃብር ታሪክ ውስጥ ያመላልሳል።
ካላነበብከው ዛሬ ለማንበብ ጥሩ ምድል አግኝታል።
በዘፈኑ አንብበነዋል። ቴዲ እንዲተርክልን ድጋሚ መጠየቃችን አይቀርም እንጂ ስናገኘው እንበል።
አዎ፣ አሁን የአዲስ አበባው መስኮት
ሊከፈት ነው።
ንጉሴ አክሊሉ በታሪክ ማስታወሻ በጊዜ ባቡር ወደ አንድ ታላቅ ዘመን ያጓጉዘናል።
ባለፈው አርብ በመላው ኢትዮጵያ የተከበረው 76ኛው የነጻነት በዓልና
የአራት ኪሎ ሚያዝያ 27 የነጻነት ሐውልት በስሩ ያሰባሰባቸው ቅርሶች
እንደ በዓል ማግስት ወቅት ታዲያ ስለዚሁ ታሪካዊ በዓል ጥቂት እንጫወት ይለናል ንጉሴ።
በዘመነ ደርግ ሲነገር ስለነበረ አንድ ታሪክ እንጨዋወት። በርግጥ ቀዳማዊ ኃይለ ሥላሴ በ1928 የጠላት ወረራ ወቅት እንግሊዝ ጄኔቭ የሄዱት እና ከሀገር የወጡት ፈርጥጠው ነው ወይስ ለፕሮፓጋንዳ ለመጠቀም ተብሎ ነው? በርግጥ ንጉሰ ነገስቱ እንደዚህ አድርገው ዝም ብለው በራሳቸው ፈቃድ ከሀገር ሊወጡ ይችላሉ? አርበኞች ሳይመክሩበትና ሳይዘክሩበት በተለይም ደግሞ መሳፍንቱና መኳንንቱ ሳይወያዩበት ተነስተው መሄድ ይችላሉ? እንደዚያስ አርገው ተመልሰው ሀገር መመለስ ይችሉ ነበር? ጌታቸው ወረደ ሻምበል ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የምክር ቤት አባል።
ንጉሠ ነገሥቱ ወደ ጄኔቭ ሄደው አቤቱታ እንዲያቀርቡ ኢትዮጵያ የዓለም ማህበር አባል ስለሆነች በዘመኑ ለነበረው የምክር ቤት አባል አቅርበው 21-3 ድምጽ ነው እንዲሄዱ ተወስኖ ሲወጡ ያዚህ 27 ነበር። ሌላው ደግሞ የለም እዚህ ሆኖ መታገል አለባቸው እንጂ ንጉስ መሄድ የለባቸውም የሚል ሐሳብ ነበር እና ይሄ 21-3 በሆነ ድምጽ ሄደው ማመልከት አለባቸው። ይሄ በመዝጋዝ የተደገፈ ውጊያ ለዓለም መንግስታት አቅርበን ማስረዳት እንጂ በእኛ አንድ በሚተኩስ መሳሪያ ብቻ ልንቃወመው ስለማንችል መሄድ አለበት የሚል ድምጽ ነው እንግዲህ የቀረበውና መሄድ አለበት የሚለው ተወሰነ። ስለዚህ ወደ ቀኑ ልምጣልህና የወጡበትም ቀን ያ ስለሆነ ሊገቡም የሚፈልጉበት ቀን ያ መሆን ሰው አውቀውም ይሄን
እንደው በጨዋታችን ላይ እውነትና ንጋት ውሎ አድሮ ይጠራል ያለው የሀገሬ ሰው ትክክል ነው። ንጉሱ የተመለሱት ሚያዝያ 27 ቀን ሳይሆን መጋቢት 28 ቀን ነው ብሎ ደርግ በሚያዝያ 27 ፈንታ መጋቢት 28ን ለብዙ አመታት ሲያከብርና ሲያስከብረን ቆይቷል። ኢህአዴግ ከመጣ በኋላ ደግሞ የለም ንጉሱ የገቡበት ቀን ነው ትክክል ተብሎ እነሆ በዓሉ እየተከበረ ነው። ለመሆኑ በዚህ ጉዳይ ላይ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አቋም ምንድን ነው? ታሪክ በታሪክ ይከሰሳል፣ ይወቀሳል፣ ይጋለጣል፣ አይቀርም። ሻምበል ጌታቸው ወረደ የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር የምክር ቤት አባል።
በኬንያና በዚህ በሱዳን ንጉሰ ነገስቱ መምጣታቸው በኬንያ አርበኛው መምጣቱ በሱዳን ንጉሰ ነገስቱ መምጣታቸውን ሲሰሙ ከፍተኛ የሆነ ከበባ አደረጉ አዲስ አበባ። ጣሊያኖች ደግሞ ይፈጁናል የሚል ጨፈጭፉናል የሚል ስጋት ስለነበራቸው ምሽጋቸውን አጠናክረው ተቀመጡ። ስለዚህ የሚጠብቁት ማን ነው? ካኒንግሃም ተሎ ሲመጣ እጃቸውን ለመስጠት ስለነበረ ይሄንን በማሰብ እሱ ዝም ብሎ ገባ እነዚያን ሳይጠብቅ። ስለዚህ በዚህ ምክንያት ሁለቱ መጋቢት 28 ሚያዝያ 27 እያል የአንድ ወር ልዩነት የምንነጋገርበት ምክንያት ይሄ ነው እና ካኒንግሃም እንደገባ ወዲያውም ጣሊያኖች በሙሉ እጃቸውን ነው የሰጡ። እንግዲህ አዲስ አበባ ብቻ ከ35,000 በላይ ነበረ ፈረጅ። አሁን ጊዜ ደግሞ ተዛይቶ ተደርጎ የማያውቅ ኢትዮጵያኖች በርህራሄ መልክ ምንም ሳይጎዱ ምንም ሳይ ምናልባት 60 ነው 50 ነው ሞቱ የሚባሉት ከ45 ነው ሺ ጣሊያን ውስጥ እና ለዚህ ነው ቀኑ የተፋጠነበት እና አንዱ ይሄኛው የፈጠነበት ያኛው የዘገየበት ለዚህ ምክንያት።
አመሰግናለሁ ሻምበል ጌታቸው ወረደ። ሌላ ጊዜ በስፋት እንወያያለን። አድማጮች፣ የዛሬ ዝግጅቴን በዚሁ አበቃሁ። በሚቀጥለው 15 ቀን እንገናኝ። ደህና ቆዩ።
ንጉሴን እናመሰግናለን። አሁን በመጀመሪያው አጋማሽ ወደ ጀመርነው ውይይት እንመለሳለን።
በቅርቡ ከዚህ ዓለም በሞት የተለዩት አንጋፋ የፖለቲካ ሰው ጸሐፊና የሕግ ባለሙያ
አቶ አሰፋ ጫቦ ሕይወትና ሥራ ተላይን ጥያቄ ያቆም ነው ተቀጥሎ
ሻለቃ ገርማ በተለይ ከትምህርት ጋር በተያያዘ አብራችሁ በመትኖርበት ጊዜ የሚነገሩ ታሪኮች አሉ። በመጽሐፉም የተነሱ ሌሎች በቅርበት የሚያውቋችሁ የጠቀሷቸው ኮሌጅ በገባችሁ ጊዜ አቶ አሰፋ ጫቦ አራት ልጆች ነበሯቸው። ሲቪል አቪዬሽን የሙሉ ሰዓት ስራ ይሰሩ ነበር። የሙሉ ሰዓትም ተማሪ ነበሩ። ይሄ ሁሉ ሆኖ ግን በከፍተኛ ውጤት ነበር የተመረቁት። በጣም ጎበዝ ብዙም ያነበቡ ጠንካራ ሰራተኛ ብለው ነው ወዳጆቻቸው የሚገልጿቸውና እስኪ ይንገሩን ያን ጊዜ የወጣትነት የልጅነት ጊዜ የቤተሰብ ኃላፊነትን ትምህርትና ስራን በአንድ ጊዜ ይዞ በዚያ ላይ ከፍተኛ ውጤት ማምጣት የሚያስችል ችሎታ እስኪ ይግለጹት።
በጣም ያስቸግራል ለመግለጽ ምክንያቱም የሰው ልጅ የማይችለውን ነበር አሴ የሚችለው መለኮታዊ ካልሆነ በስተቀር የሰው ልጅ የሚችለው ነገር አለ። እንዳልከው በእውቀት ላይ የተመሰረተ ድፍረቱ ነው የትምህርት ቤቱንም የሥራውንም የቤተሰብ ኃላፊነቱንም። ግን አሴ ራሱን በጣም በጣም በከረረ መንገድ ይወቅስ ነበር። መጨረሻ ላይ ይለኝ የነበረው በመጽሐፉም ላይ እንደተጠቀሰው በቋሚነት መልካም አባት አልሆንኩም፣ ታስሬም ወይም በእኔም ችግር ልጆቼን እንደ አባት አልሆንኩም፣ ግን በእውነት ከአባት በላይ ነበር። በየሳምንቱ የስልክ ቀጠሮ ነበረን። ያ ቀጠሮ ካለፈ በእውነት ሁለታችን በጣም ቅር ይለን ነበር። አሴም ያወራልኝ ስለ እናቱ ማቱኬ፣ ስለ አባቱ፣ ስለ ወንድሙ ኦቹ፣ ስለ ልጆቹ፣ በተለይ ስለ ልጅ ልጆቹ እና በዝርዝር ነበር። በጣም ኃላፊነት የሚሰማው ሰው ነበር። በልጆች እና በልጅ ልጆቹም የሚኮራ ሰው ነበር። እንዲያውም የወንድሙ የእሸቱ ልጅ ቴዎድሮስ ነው ስሙ፣ አንድ ወስት ሁሉ እየተማረ ነው እና የታሪክ ምጸት ቴዎድሮስ እናቱ እንግሊዛዊት ነች እና ይሄ የታሪክ ምጸት ምንድን ነው እያለ በእውነት ያብሰለስል ከኔ ጋር ብዙ እንነጋገር ነበር። አሴ የተለየ ሰው ነበር ማለት ይቻላል። አሉላ፣
ይሄ በህልፈት ማግስት ብዙ ጊዜ እንደሚደረገው ያለፉ ሰዎችን በጎ ስራቸውን ከፍ አድርጎ ስለ እነሱ ክብር የሚደረግ ሳይሆን በእርግጥ በማንነታቸው በቅርበት የምታውቁትን ነው እያካፈላችሁን ያላችሁት እና ጠንከር ያሉ ሁኔታዎችንም እናነሳለን። መንፈሰ ጠንካራ ናቸው። ያሰቡትን ነገር ቀደም ብሎ አዲሱ እንደጠቀሰው የመሰላቸውን ከልባቸው የሚያምኑበትን ነገር ቢያጋጭም እንኳን ለህይወት መርሆአቸው የሚገዙ ላመኑበት የሚገዙ መሆናቸውን ነው ብዙዎች የሚገልጹት። ያ ምናልባትም ወደ ፖለቲካው ዘመን ከወጣትነት ከተማሪ ቤት የፖለቲካ እንቅስቃሴ ጋር ተያይዞ ወደሚነሳው ጊዜ ይወስደናል እና አቶ ዩሱፍ እርሶስ ያን ጊዜ እንዴት ያስታውሳሉ? በተለይ በፖለቲካው እንቅስቃሴ ውስጥ የነበራቸው እስከ ማሳሰር ያበቃቸው አጋጣሚም እንደነበረ ይታወቃል።
አቶ ዩሱፍ ወደ አሉላ መልስ ከመሄዳቸው በፊት ተስማሚ ከሆነ ወይም እንደ ሻለቃ ግርማ አቶ ዩሱፍና አቶ አሰፋ ምን እና እንዴት እንደተገናኙ እሱን መንደርደሪያ አድርገው ወደ አሉላ መልስ ቢሄዱ አቶ ዩሱፍ።
መልካም። እኔ እንግዲህ ከአሰፋ ጋር የተገናኘሁት ከአብዮቱ በኋላ መሆኑ ነው። በህዝብ ድርጅት ያኔ እሱ ጎምገፋ ዋና የህዝብ ድርጅት ህትበት ኃላፊ በነበረበት ጊዜ ነው። ከዛ በኋላም ወደ ዋናው ህዝብ ድርጅት መጥቶ በነበረበት ጊዜ ነው አብረን የነበርነው እና የተቀራረብ ነው። በኋላ በተለይ ይሄ የነበሩ ሁኔታዎች ፖለቲካ ድርጅቶች መካከል የነበረው ሽኩቻ እየባሰበት አንዱ አንዱን በሚወቅስበት በሚጠላለፉበት ሁኔታ ነበረና በዛ ሁኔታ ነው ብዙ የተዋወቅ ነው እና መጨረሻ ላይ እንግዲህ የዚህ የስሩ ሁኔታ እሱ ከዛ ተነስቶ ነበረ ከስራው። ከዛ በኋላ አጠቃላይ የፖለቲካ ድርጅቶችን ብዙ የተቸበት የሆነ ጽሁፍ ነበረ። እንደ አጋጣሚ ያኔ ወደ ዋናው ግቢ ለመግባት ፍቃድ ያስፈልጋል። ፍቃድ ደግሞ አንድ ሰው እዛ ውስጥ ያለ ሰው የግድ መጻፍ የሚችል አለቃ ነግሮ ስለሚያደርግ አጻፍኩና መግቢያ ካደረግኩለት በኋላ ከነ ጭራሹ ለሰዎቹ ያው አደላቸው ጽሁፉን። ትችቱ ያለበት አሁን ላመነበት ነገር የተባለው ጉዳይ አንዱ ምስክር ነው። በኋላ በሶስትና በሁለት ቀን ውስጥ ይመስለኛል እንደዚህ ብዙም አልቆየም ጧትም መጥቶ ነበር እንደገና እዛን ቀን ይሄ ነገር እንደዚህ ሰዎች አን ነገር ታያርጉኛ አይቀሩ ምንዳውም ሄጄ ያኔ ባቡር ምንድነው የሚባለው ይሄ ሸመንደፈር ያቤት ተመድቦ ስለነበረ በህግ መካድነት ከዛ ደሞዜን ልውሰድ ብሎ ሄደ። እዛ ደሞዙን ሳይወስድ ነው ወደ ቤቱ ሄዶ ነው የታሰረውና በኋላ ባለቤቱ የደወለችልኝ እና ተደጋግሞ የተባለው አሰፋ ጫቦ እንደ ጻፊ እንደ ህግ ምሁር እንደ ተመራማሪ እንደ ፖለቲከኛ ያ ሁሉ ተጠበቀ ሆኖ አሰፋን ትልቁ ሚናው የሚታየውና ዛሬም ተደጋግሞ ይሄ ወጣቱ ክፍል የሚያይለት ሶሻል ክሪቲክ ወይ ማህበራዊ ተቺ መሆኑ ነው። ጥፎቹ ማህበራዊ ተቺና የፖለቲካ ከባቢን ጭምር እንግዲህ ይሄ አሁን ምናያቸው ተደጋግሞ የተባለው አባባሎች አሉ። ይሄ ነው ጋሙነቴ ከኢትዮጵያዊነት ጋር ተጣልቶብኝ ለመስታረቅ ተቀምጨ አላቀም ያለው አባባልና ዛሬ በተፈጸመው የሥርዓተ ቀብሩ ላይ በአንድ በኩል እዛ ከተማ ነዋሪ የሆነው ኢትዮጵያዊ ከየትም ይምጣ ከየትም ያደረገው መምጣትና በቀብሩ ስነ ስርዓት ላይ ያደመቀው በሌላ በኩል ደግሞ የዛ የመጣበት የዶርዜ አካባቢ ሰዎች በዛ በሚያምረው በራሳቸው ባህላዊ አቀባበር የማረጋቸው ይሄ የተባለው ሁለቱን እንዳልተጣሉበት በትክክል ነው የታየው ነው ዛሬ
ያደኩበት እኔ ያሰኘኝ መሰረቱ የማለት ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቼዋለሁ። አንዳንድ ጊዜ ኩርሙክ ያየው ዘፈን፣ አንዳንድ ጊዜ አረንጌ ያየሁት፣ ሌላ ጊዜ ለሁለት አመት በአመት እየሄድኩ ቁጭ ብየታ የነበረው ውዱን የጢስ አባይ እና ባጭሩ ኢትዮጵያ ነው የሚስ በተለይ የሄድኩባቸው የደረስኩባቸው ቦታዎች እናንዴ ኩልቅ ብሎ ይመጣሉ። ኬንቻ ገፎ ይታያል ወይ?
ኑሯቸው ላለፉት 26 25 አመታት በዚህ በአሜሪካ ህልማቸው ግን ሁሌም ኢትዮጵያ መሆኑን ነው የሚናገሩት አቶ አሰፋ። ዛሬ ቀብር ስነ ስርዓታቸው ሚያን የሚወዱትን ባህል ሁሌም የሚናፍቁትን ነገር ግን ተመልሰው ያላገኙትን ወግ የመሰለ የቀብር ስነ ስርዓት እንደተፈጸመ ነው አቶ ዮሴፍ ያነሱት። ምናልባት ይሄ ተማንነታቸው ወደ ኋላ ተመልሰው ከሚፈልጉትም ጋር ይያያዛልና እዚህ ላይ አንዳንድ ነጥቦችን እንዲያነሱልን ብናደርግ
ምናልባት አቶ እሸቱ ሊያነሱልን ይችላሉ። አቶ እሸቱ እየተጽናኑ መሆኑን ተስፋ አደርጋለሁ። ሀዘኑ የብዙዎቻችሁ የሁሉም ሰው ቢሆንም አንድ ጥያቄ ግን አቶ አሰፋ መጽሐፋቸው ላይ አንድ ያንቱ አንዳንድ ጥያቄ ስለ ልጆቹ ወለድኳቸው እንጂ አባት እሸቱ ነው። እስቲ እርሶ ሚና ምን ነበር ልጆቹን በማሳደግ? አቶ አሰፋ በልበ ሙሉነት ሊናገሩ የቻሉበትን ሁኔታ ያስረዱን።
እንግዲህ እንደም ገልማ ኢየሱስ እንዳነሱት የቤተሰብ ነገር ኃላፊነት ነገር አለ። በአንድ ወቅት ትንሽ ቸገረውና ለምን ይቸግረሃል ነው ቤተሰብ አጫር ለምች እናቴ እና በአዲስ አበባ ሄጄ ልጆቹን በጊዜው እናታቸው አልነበረችም አብረው ልጆቹን እናታችን ጋር አርባ ምንጭ ትልቅ ወንድማችን ቤት እየተመለስኩት ከዛ በኋላ እንግዲህ እንደ ማንኛውም ዘመድ የተለየ ነገር የተለየ ኃላፊነት የለም ማድረግ የምችለውን አድርገናል። ቀላል አይደለም። ትልቅ ልጁ አሁን በህይወት የሌለው ዩኒቨርሲቲ ሲገባ እኔም ዩኒቨርሲቲ ነበርኩኝ። ያው እንደ ትልቅ ወንድም የሚሆነውን ነገር ሌሎቹም ፓርት ያሉትም እህቴ ነች እና የእህቴ ባለቤት ናቸው። ብዙውን እሱ እስር ቤት በነበረበት ጊዜ ልጆቹ እናታችን ጋር ሆነው ማድረግ የሚያስፈልገውን ነገር በሙሉ ያደረጉት እንዲሁ ያው ለትንሽ ወንድሙ ስለሆንኩ በቀናም በበጎም አይቶ ማክራዊም እያለ እዛ ያው የምላለስ ነበረ። በዛ በዛ ካልሆነ በስተቀር የተለየ ያደረግኩት ነገር የለም። የእሱ ደግነት ነው። የእሱ እንኳን ለወንድም ልጅ እንኳን አራት ልጅ አፌ ለሌላም ለሌላም ደግ ሰው ነበር ቸር ነበር። እና ልጆቹ ከሌሎች የወንድሞች የቶች ልጆች ጋር ሆነው ነው ያደጉት። የተለየ ነገር የተደረገላቸው ወይም የተለየ የጎደለባቸው ነገር የለም። እሱ ለጊዜው እንግዲህ ቆይቷል። 66 ዳርዶላ አውራጃ በአስተዳዳሪነት ከሄደበት ጊዜ ጀምሮ ከዛ ዮሴፍ እንዳነሳው ህዝብ ድርጅት ከዛ ቤቱ ማዕከላዊ ሆነ። በዚህ ማለት ነው አልቻሉ አሁን እዛ ደርሶ እዚህ ዛሬ ቀብሩ ስነ ስርዓት ላይ የተገኘው በሮ ከካሊፎርኒያ ቴክሳስ ሄዶ የሚችሉ ግን በመንፈስ አብሯቸው ነበርና ሁሉም በበጎ እንጂ ይሄ ጎደለብን የሚሉ የለባቸው።
መልካም። ምናልባትም የአቶ አሰፋ ማንነት አግሉቶ የሚያሳይ ትውልድ የተሻገረ በእድሜ ኩዮቻቸው ራሳቸው ባሉበት ሁኔታ ብቻ ሳይሆን በአካል የማያውቋቸውን ቀደም ብለን በመግቢያችን እንደጠቆም ነው በጽሁፎቻቸው በማህበራዊ ትችታቸው ብቻ የሚያውቋቸው የዛሬ ትውልድ ወጣቶች ላይ ያሳደሩት ተጽዕኖ ያን ማንነታቸውን አግሉቶ የሚያሳይ ይመስለኛል። አሁንም ከነኚህ ወጣቶች ድምፅ ስለ አቶ አሰፋ የተነገረ ኢትዮጵያ የማይመጣ ነገር የመጠበቅ ልማድ አላት ብለው የጻፉትን መንሻ አድርገው እሳቸውን የጠበቁበትን መንፈስ የጻፈ አንድ ወጣት የተናገረውን እንስማና ጥያቄ እናስከትል።
ጋሻ ሰፋ በዝርው እየጻፈ ግን ግጥም ያነበኩ ቢመስሉ ካርፍተ ነገሮችን ያስገባል። ለምሳሌ አንድ መጣጥፉ ላይ ተዚህልኛል ሀገራችን ተሰርታላለቀችም ይላል። እኛ ራሳችን ተሰርተናላለቅንም ይላል። ተሰርቶ ያለቀ ሰው ምን ማለት ነው ወለን እንድታስብ ያደርጋል። አንድ ሌላ ግጥም መንሻ የሚሆነህ ነው። ልክኛው ደግሞ አንድ መጣጥፉ ላይ ምን ይላል የኢትዮጵያ ህዝብ የማይመጣ ነገር የመጠበቅ የረጅም ጊዜ ልምድ አለው የረጅም ጊዜ ታሪክ አለው ይላል። ከባድ ነው የማይመጣ ነገር መጠበቅ። የማይመጣ ነገር መጠበቅ ነው ያለው ነው። ከባድ ህመም የለም ክፉ ህመም የለም። እሱ እንዲመጣ እንዲገኝ የመፈለግን ነገር ነው። እሱ ይህ ቃል ራሱን ይገልጸዋል። በቃ ይመጣል ብለን ጠበቅን። እዚሁ መጽሐፉ ላይ ራሱ ለልጆቼ አባት የሚሆነውን ወይም መሆን የሚገባውን አልሆንኩም ይጸጽተኛል ሲል የቆየው ሰው ከነጸጸቱ ከነምኞቱ አጣ ነው። ህልም ባየው ቁጥር ሰበብን ስለተባው ቁጥር የኢትዮጵያ መሬት የኢትዮጵያን ፊት ብቻ ነው የሚታየኝ ሲል የቆየ ሰው ሳይመጣ እንደጠብቅ ነው አጣ ነው።
ይህን አይነት ስብህና እናንተ በቅርብ የምታውቋቸው ሳይሆን በጽሁፍና በርቀት የሚያውቋቸው ወጣቶች ላይ ሳይቀር ማሳደር የቻሉ ናቸው። እንደናፈቁት ወደ ሀገራቸው የሚሄድ ከእነኚህ ወጣቶችም ጋር የመገናኘት እድል አይኖራቸው እንጂ ስራዎቻቸው፣ ሀሳባቸው ደርሷል። ምን ትላላችሁ? ይህን የመሰለ ተጽዕኖ በተከተለው ትውልድ ላይ ሳይቀር ማሳደር መቻለን። ሻለቃ ግርማ እርሶ ይጀምሩልን። አቶ አሰፋ ጫቦ ታሪካቸው ሰፊና ብዙም የሚያወያይ ይሁን እንጂ በዛሬው የራዲዮ መጽሔት ግን በቂ ሰዓት አልተገኘለትም። የቀደመውን ጥያቄ ጨምሮ ለቀሪው በሌላ ፕሮግራም እንመለስ። ሙሉውን ቃለ ምልልስ ታዲያ በድረገጻችንም እናኖራለን።
ሁልጊዜ ነው እናንተ እንደምንለው ማንም እንደሚለው ትልቁ ባህል መለመድ ያለበት ሞትን እንቅደመው በሚል በሕይወት እያሉ ማስታወስ። አሁን ስለ አቶ አሰፋ መልካምም ምናልባት መልካም የሚሆን ነገር ቢኖር እንኳን በህይወት ቢኖሩ ነው የሚሻለው እንጂ ማንም ሰው ካለፈ በኋላ ያለፈ ታሪኩ መነገር አይችልም። ለምሳሌ አሁን እንበል ፊደል ካስትሮ ባለፈው ሞቱ። ምናልባት በዛ ያለው ሪፖርታችን መልካም ስራቸውን አዎንታዊ ገጽታውን ነው እንጂ በህይወት ግን ብናገኝ ያን ሰው ፊት ለፊት እንናገራለን። ያለው በህይወት እያሉ የማክበር ነገር ባህል ሆኖ ከሞቱ በኋላ ረጅም ሀዘን የሚቀርበትን መንገድ ይሄ ትልቅ የባህል አብዮት የሚጠይቅ
አዲሱ ትልቅ የባህል አብዮት የሚጠይቅ ነው። እግረ መንገዱን ግን ይሄኛውም አሁን በሚሰራበት መልኩ ጥሩ ይመስለኛል። የሀዘን ድባብ በተጫነው በትካዜና በምሬት በለቅሶ ብቻ ሳይሆን የአንድን ሰው የህይወት ዘመን ስራዎች ማወደስ ማክበር የሚገባውን ቦታ ለማድረግ የሚደረግ ጥረት ነው እና ሁልጊዜ እንደምናስተዋውቀው አዲሱ ህይወትና ስራቸውን እንዘከራለን። በእርግጥ እንዳልከው ከመሞታቸው በፊት የሚሰጠው ክብር ትልቅ ቦታ አለው። እንደ አጋጣሚ ሆኖ አቶ አሰፋ ጫቦ ግን ያቺን እድል በመጠኑ ያገኙ ይመስለኛል። ቀደም ብለን በፕሮግራሙ ያነሳሳናቸው ወጣቶች ኢትዮጵያ የእሳቸውን ስራ አግንነው የተለየ ስሜት ሰጥተው አሰፋ ጫቦ የት ነው ያለው የሚል መጣጥፍ ጽፈው የሚፈልጓቸውን ያህል እድል ባያገኙም ወደ አገር በመመለስ ታስታውስ ከሆነ መጽሐፋቸው እንደወጣ እዚህ የመጽሐፋቸው ምሽት ተዘጋጅቶ ነበረ። በመጽሐፉ የተጻፉትን ከመተንተን ባሻገር አቶ አሰፋ ጫቦ ማናቸው የሚለውን በፕሮግራሙ ላይ ጽሑፍ ያቀረቡት ሰዎች አንድ ምሽት አቅርበው ሰዎችም ጥያቄና መልስ ከእሳቸው ጋር የማድረግ እድል አግኝተዋል ይመስለኛል። ያልተገኘሁበት ሌላ ምሽት ሌላ ቦታ እዚህ ዋሽንግተን ዲሲ ውስጥ ተካሂደዋል። እንዳልከው ግን ዋናው ነገር አንድ ሰው በህይወቱ ያለ ከዚህም በላይ ብዙ ነገር ሊደረግለት ይገባዋል የሚለው የሚያስማማ ይመስለኛል። አዲሱ
መጠየቅ የሚቻሉ ነገሮች መጠየቅ ይቻላል ለማለት ነው። እሺ፣ አሁን የአድማጮች መስኮት የሚከፈትበት ሰዓት ነው።
መሰንበቻውን ከእናንተ ከአድማጮቻችን የደረሱን መልእክቶችና አስተያየቶች በርካቶች ናቸው።
በድምፅ ከደረሱን አንዱን እናስቀድም።
የኦቆ የፖለቲካና የስነ ጽሑፍ ሰው ያቶ አሰፋ ጫቦን ዜና ረፍት አስመልክቶ አሉላ ካወያያቸው እንግዶች የተጠቀሱት ያሰፋ ጫቦ አባባሎች አስደመሙኝ። በተለይም የማይመጣን ነገር መጠበቅ፣ አገራችን ተሰርታ አላለቀችም፣ እኛም ራሳችን ተሰርተን አላለቅም የሚሉት አባባሎች ለወቅቱ ተስማሚ ይመስሉኛል። ያሉላ ውይይት ከመቅረቡ በፊት እስክንድር ፍሬው አምስት ተቃዋሚ የፖለቲካ ድርጅቶች ከገዢው ፓርቲ ጋር ድርድር ላይ መሆናቸውን ዜና አሰምቶናል። እናም ወታደራዊና የስለላ መዋቅሩ፣ አቃቤ ሕጉና ፍርድ ቤቱ፣ በአጠቃላይ ሕግ አውጪውና ሕግ አስፈጻሚው አካል በህወሓት አምባገነኖች ቁጥጥር ስር ባለበት ሀገር ድርድር የሚለው ዜና የማይመጣ ነገር መጠበቅ ከሚለው ያሰፋ ጫቦ አባባል ጋር ተገጣጠመብኝ። ሌላው አጠቃላይ ተቃዋሚ ፓርቲ ነን የሚሉትን ሳስብ ደግሞ እኛ ራሳችን ተሰርተን አላለቅንም የሚለውን ያሰፋ ጫቦ አባባል አስታወሰኝ። ታዲያ አይገርምም ትላላችሁ? ነብሲ ማር ብያለሁ ለአቶ አሰፋ ጫቦ። ደሳለኝ ከበደ ከፍራንክፈርት አመሰግናለሁ።
ድንቅ መልእክት ነው። እግዚአብሔር ይስጥልና አመሰግናለን አድማጫችን። ሌላም እንደዚሁ የኢሜል መልእክቶች አሉ። በኢሜል አንተ እንደውም እጅ ላይ አያለሁ።
በርከት ያሉ የኢሜል መልእክቶች ደርሰውናል። በአጋጣሚ እኚህ አድማጫችን አቶ ደሳለኝ ከፍራንክፈርት እሳቸውንም ይጨምራል በኢሜል ልከዋል። የድምፁን ስላሰማን የሌሎችን ልጠቃቅስ። ዛሬ ፕሮግራማችን እንደ ልባችን ማስተናገድ ባንችልም ጠቀስ ጠቀስ እያረኩ ብቻ አልፋለሁ። አለምነህ የተባሉ አድማጫችን ቪኦኤ አማርኛው ክፍል የሚያቀርበው የራዲዮ መጽሔት ፕሮግራም ባለፉት ተከታታይ ፕሮግራሞች የቀረበው ወደር የለውም ይላሉ። በእንግሊዝኛው አምፓራራልድ ነው የሚሉት። ፈንታ የተባለ አድማጫችን የኪነ ጥበብ ዝግጅቶቻችሁ የሚወደዱ ናቸው። በእንግሊዝኛ የተጻፈውን አዲሱ ባጭሩ ሀሳቡን ብቻና እንደደረሰንም እንደምናመሰግንም ለመጥቀስ ያህል ነው። በኪነ ጥበብ ስራዎች ይልቁንም ደግሞ ስነ ግጥምና የቋንቋ አጠቃቀምን አስመልክቶ የምታቀርቧቸው ፕሮግራሞች እጅግ አስፈላጊ ናቸው። በኢትዮጵያ ውስጥ በሚቀርቡ መገናኛ ብዙሃን ያ የሚደረግ ቢሆን ምንኛ በታደለ። ሌሎች የሙያ ጓደኞቻችሁንም በአዎንታዊ መንገድ ተጽዕኖ ማሳደራችሁ አልቀረም። አዲሱና ሉላ የእኔ ምርጥ ናችሁ ይላሉ። እግዚአብሔር ይስጥልን
በጣም
እንዲሁ በተመሳሳይ ሙያዊ ብቃት የተሟላ ጋዜጠኝነት እናንተ ጋር አለ ይላሉ። ሌሎች ዝርዝር ያላቸው አስተያየቶች ደርሰናል። ተሳታፊዎቻችን እናመሰግናለን። የእናንተ መስኮት አለ፣ የአድማጮች መስኮት አለ። ላኩ፣ ተቹ። ራዲዮ መጽሔት እናንተ ነው።
አዎ፣ እንደ ቀለላችሁ በመጻፍም ሆነ በመደወል እንድትሳተፉ እንጋብዛለን።
በርከት ያሉ ዝግጅቶች ናቸው አዲሱ ዛሬ የተስተናገዱት። ሰዓታችን በቅቶ ሁሉን ማስተናገድ አለመቻላችን ቅሬታ ቢያሳድርም ብዙ ድምጾች የሚቀርቡበት ነው እና ራዲዮ መጽሔት ለመቋጫው የሚያንደረድረን አንድ ወግ ቃል ገብተናል። እኔ እናንተ በምጥን ቃላት ምናልባትም በቀጠሮ የምናደርገው ስለ ሙዚቃ እናውራ
ነው። አዚም ልትለኝ ነው?
ብዙ ጊዜ መግቢያው ላይ ድምፃውያኑ እንደሚያደርጉልን እንደው በሱ ቢጀመር ድምፃዊ አዲሱ አበበ የሙዚቃ ወሬ ብዙ ርዕሶች ቢኖሩም ዋናው አነጋጋሪ ጉዳይ ዛሬ አብዛኛውን የሙዚቃ ምርጫችን ያደረግነው እያነጋገሩም እየተሰሙም ያሉት የቴዲ አፍሮ ዜማዎች ናቸው። ቀደም ያሉትን ሳምንታት ብዙ አነጋግረዋል። ከመድረሳቸው በፊት ለብዙ እሰጥ አገባ ያበቁ ይመስለኛል። ስለ ሙዚቃዎቹ እነጋገራለን። ከቴዲ ጋር የሰነበተ ቀጠሮ አለን። ስራዎቹ ከመውጣታቸውም በፊት እየተንከባለለ ሄደ።
ብዙ ጊዜ ሙዚቃዎቹን ስናሰማ እንግዳውን አርቲስቱን አቅርበን ነው ሙዚቃውን በሙሉ የምናጫወተው። ዛሬ ግን ቴዲ ሳይኖር ሙዚቃውን ያበዛንበት ከዚህ ቀደም የሰጠነው ቀጠሮ
ደረሰ
የማይቀር እና የደረሰ ስለሆነ ቴዲም እንዲያስብበት።
ቴዲ ብዙ ጊዜ ፍቃደኛ ሆኖ የሚቀርብ ነው። ካናገር ነው የሰነበተ በመሆኑ አድማጮች ግራ ሊጋቡ ቢችሉም ምክንያቱም መናገር ያለብን ይመስለኛል እና በተደጋጋሚ የገጠሙን ቀጠሮ ተስታተን ማመቻቸት በሚደረጉ ጊዜያት ኋለኛው ላይ የነበሩ የሱ ሙዚቃ ስራ አስኪያጆች፣ ስራውን የሚያቀላጥፉት ሰዎች በሚገባው መንገድ የሄዱ አይመስለኝም። ቀጠሮ ይዘን ተነጋግረን ያን ቀጠሮ ወደሚቀጥለው የሚመጣበት ሰዓት ማመቻቸት ተስኗቸው ተመልክተናል። ያልተሳካው ቀጠሮ ከቴዲ ፍቃደኝነት መጓደል አለመሆኑን ለመግለጽ ነው። ቴዲ ሁልጊዜም ፍቃደኛ ነው እና አሁንም በሚያነጋግሩ ስራዎቹ ላይ ይገኛል ለማለት ነው።
እዚች ላይ ትንሽ እንድለይ ፍቃድ እጠይቃለሁ።
እሺ።
ፕሮሞተሮቹ ወይም ስራ አስኪያጆቹ በዛ ያለውን ድርሻ ቢወስዱም ለቀጠሮ አለመሳካት ቴዲም ትንሽ መውሰድ አለበት ብዬ አስባለሁ። ምክንያቱም የእሱ ስራ አስኪያጆች ናቸው። ከቪኦኤ ጋር በዚህ ቀን ቀጠሮ እንዳያዝን አውቃለሁ፣ ምን ደረሰ ማለትም ይኖርበታል ብዬ አስባለሁ። ቴዲ
እንዳልከው እንግዲህ ሻለቃ ግርማ ያነሱትን ያቶ አሰፋ ጫቦን ቃል ንዋስ እናንተ በሐሳብ በመለያየት ምሳሌ እንሆና
መጣ ጥሩ መልካ
ከቴድ በቀጠሯችን ተበቃል የጠፋውን ይሃል ሰፋ ያለ መልስ ይኖረናል።
ወደ ማጠቃለያችን እየገሰገስን ነው እንግዲህ አሉላ።
አሁን ለምሽቱ ያልነውን በዚሁ ልንቋጭ ነው።
እስከ ማጠቃለያ ዜና የሚያደርሳችሁ ይህ የጀመርነው ዜማ ይሆናል።
ከመሰነባበታችን በፊት ማጠቃለያ ዜና። የዓለምን አይን ስቦ በሰነበተው በዛሬው የፈረንሳይ ፕሬዝደንታዊ ምርጫ መሃል ሰፋሪ ወይም ሴንተሪስት አቋም አራማጁ ኢማኑኤል ማክሮን ብሔርተኛና ጸረ መጤዋን ማሪን ለፔንን አሸንፈዋቸዋል። ዛሬ እሁድ ፈረንሳዮች ሲሰጡት ከዋሉት ድምፅ የዜና ማሰራጫዎች ከወዲሁ ባወጡት ውጤት መሰረት ማክሮን ለፔንን 65 ከመቶን ድምፅ አግኝተው ለፔን 35 ከመቶ አግኝተው ነው ያሸነፏቸው። ማክሮን በአንድ ወቅት የሀገሪቱ የገንዘብ ሚኒስትር ነበሩ። በሶማሊያ በታችኛው ሸበሌ ክፍለ ግዛት የአልሸባብ መሪው ከሶስት ግብረአበሮቹ ጋር ባሪ የምትባል መንደር አቅራቢያ በተወሰደ የጥቃት እርምጃ መገደላቸውን የሶማሊያ መንግስት አስታወቀ። የቦኮ ሃራም ጽንፈኞች የለቀቋቸው 82 የቺቦክ ተማሪ ልጃገረዶች ዛሬ እሁድ ዋና ከተማዋ አቡጃ ገብተዋል።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በየዕለቱ በ19 በ22 በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ እዚሁ እንሰናበታለን። ሰላም፣
ደህና እደሩ።
This program has come to you from the Voice of America, Washington.